Gambino VOA.
ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግደር ነኝ። ጋቢና ቪኦኤ አስገባችሁ።
ታክሲዋ ሞልታለች። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። የዛሬው የጋቢና ቪኦኤ የመወያያ ጉዳያችን የወጣቶችን ኑሮ ስራን ይመለከታል። በኢትዮጵያ እስካሁን ከተመዘገቡ የምጣኔ ሀብት እድገቶችና ልማቶች ወጣቶች ተጠቃሚ ናቸው? እስኪ በያላችሁበት ተነጋገሩ።
በፌስቡክ መልእክቶቻችሁን አድርሱን። አት ቪኦኤ አማሃሪክ ላይ እንደምታስታውሱት በኦሮሚያ ከሁለት ወራት በላይ የዘለቀ ሰልፍ ሲካሄድ ነው የሰነበተው። በአዲስ አበባና ዙሪያዋ ሊካሄዱ የታሰቡ የልማት እቅዶች ተጠቃሚ አላደረጉንም፣ ባህል ከማጥፋትና መሬትን ከመንጠቅ ያለፈ ፋይዳ አላየንም የሚሉና ሌሎች ጥያቄዎችን ይዘው ሲቃወሙ ሰንብተዋል።
በዛሬው ዝግጅት እነዚህ ተቃውሞዎች የመዋዕለ ንዋይ ፍሰትን በተለይ በውጭ መዋዕለ ንዋይ ላይ ምን አይነት ተጽዕኖ ያሳድራል እንጠይቃለን።
የኢትዮጵያ የኢንዱስትሪ ሚኒስትር ዴኤታ አቶ ታደሰ ኃይሌ የውጭ ኢንቨስትመንት ላይ ጫና የለውም ይላሉ።
አሁን ለምናካሄደው ትልቅ ስራ ምንም መሰረት የሌለው ነገር ነው። ነገር ግን የኢትዮጵያ ደህንነት፣ እድገት የማይፈልጉ ሰዎች ይህንን የሌለ ቅርጽ እየሰጡ አይደለው ምን እንደሚያገኙ
የልማት ምጣኔ ባለሙያው ዶክተር አክሎግ ቢራራንም አሳፍረናል። ልማት ህዝቡን አሳታፊና ጠቃሚ ካልሆነ ውጤቱ አሉታዊ ነው የሚሉት
ግልጽነት ባለው ኃላፊነት ባለው ተሳትፏዊ በሆነ መንገድ ፖሊሲ ለውጡ ህዝብን የሚያገለግል መሆን ይኖርበታል።
እናንተም ከያላችሁበት አስተያየቶቻችሁን በፌስቡክ አሁኑኑ አድርሱን። ቪኦኤ አማሪክ ላይ መልእክቶቻችሁን በመቀበል ላይ እንገኛለን።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ አድማጮቻችን፣ ለምሽቱ አጠር ያሉ ዜናዎች ጽዮን ግርማ ነኝ። የአውሮፓ ህብረት በአዲሱ የአውሮፓውያን 2016 ዓመተ ምህረት ለአፍሪካ ቀንድ ሀገሮች ሰብአዊ እርዳታ የሚውል 77 ሚሊዮን ዩሮ እንደሚሰጥ አስታወቀ። ገንዘቡ በአብዛኛው በአጣዳፊ ችግር ላይ ላሉ ማህበረሰቦች ለምግብ፣ ለጤና፣ ለውሃ፣ ለንጽህና፣ ለመጠለያና ለደህንነት ጥበቃ እንዲሁም ለትምህርት የሚውል መሆኑ ተገልጿል። ይህ አዲስ የተመደበው ገንዘብ ህብረቱ ባለፈው 2015 መጨረሻ በታህሳስ ወር ከኤልኒኞ የአየር ሁኔታ ክስተት ጋር በተያያዘ ለኢትዮጵያ፣ ለኤርትራ፣ ጅቡቲ፣ ኬንያ፣ ሱዳን፣ ሶማሊያና ዩጋንዳ ከመደበው የ79 ሚሊዮን ዩሮ ተጨማሪ ድጋፍ እንደሆነ ታውቋል። ለአፍሪካ ቀንድ ግዙፍ እርዳታ ለጋሾች አንዱ የሆነው የአውሮፓ ህብረት እንደ አውሮፓውያን አቆጣጠር ከ2011 ዓ.ም ወዲህ ከ1 ቢሊዮን ዩሮ በላይ ለሰብአዊ እርዳታ ለግሷል። ወደ አውሮፓ ለመጓዝ የሚደረጉ መተላለፊያ መንገዶች ሁሉ ለሴቶችና ለህጻናት ህይወት አደገኛ መንገዶች ናቸው ሲል የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር አስጠነቀቀ። የኮሚሽኑ ቃል አቀባይ ዊሊያም ስፔንድለር ለአሜሪካ ድምጽ በሰጡት ቃል እንደተናገሩት ሴቶች የሚደርስባቸውን ችግር አውጥተው ለመናገር በፍርሃት ስለሚሸበቡ እንጂ ወደ አውሮፓ ሀገሮች ለመግባት በሚደረግ አስቸጋሪ ጉዞ ውስጥ ሴቶች በህገ ወጥ አሸጋጋሪዎች የወሲብ ጥቃት ይደርስባቸዋል፣ ይደፈራሉ፣ ህጻናት ያለ እድሜያቸው በወሲብ ይጠቃሉ ብለዋል። ቃል አቀባዩ አያይዘውም ሴቶች የጀመሩትን ጉዞ ለማጠናቀቅ ሳይወዱ በግድ ራሳቸውን ላስቸጋሪ አደጋ ያጋልጣሉ፣ ለአሸጋጋሪዎቻቸው አካላቸውን ለመሸጥ እንደሚገደዱ ገልጸው የአውሮፓ ህብረት መንግስታት የእነዚህን ሴቶች ህጻናትና በዚህ ጉዞ ውስጥ ከፍተኛ ችግር እየደረሰባቸው ያሉ ተሰዳጆችን ለመታደግ እንዲረባረቡ ጥሪ አቅርበዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን አዳጊዎችን የሚያባልጉ ያሏቸውንና ሌላም ነቀፋ ሲያሰሙባቸው የነበሩትን ተቃዋሚ ስደተኛ አሌክሳንደር ሊትቬይኮን ይገደሉ ብለው የፈቀዱት ራሳቸው ፑቲን ሳይሆኑ አይቀሩም ሲሉ አንድ ከፍተኛ የብሪታንያ ወንጀል መርማሪ ተናገሩ። ቀደም ሲል ሰላይ የነበሩትና በኋላም ተቃዋሚ የሆኑት ሊትቬኮን በስደት እንግሊዝ ሀገር ሲኖሩ እንደ አውሮፓውያን አቆጣጠር በ2006 ዓ.ም በመርዝ እንደተገደሉ ይታወሳል። አድማጮች፣ ለምሽቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ ዝግጅት ጋር አብራችሁን አምሹ።
የጋቢና ጉዞአችን ይቀጥላል። ሄኖክ ሰማግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ባለፉት ሁለት አስርት ዓመታት የኢትዮጵያ ምጣኔ ሀብት በፍጥነት በማደግ ላይ ነው። የዓለም ባንክና የዓለም አቀፉ የገንዘብ ድርጅት IMF እንደሚሉት ከሰባት እስከ ስምንት ከመቶ አማካይ እድገት ተመዝግቧል። የኢትዮጵያ መንግስት ደግሞ በበኩሉ ከአስር ከመቶ በላይ ያደርሰዋል አሃዙን። በእርግጥ ዛሬ የቁጥር ጉዳይ አይደለም የሚያነጋግረን።
እድገቱ ሰፊ የሚሆን የተመጠነ በዜጎች ህይወት፣ በተለይ በእናንተ በወጣቶች ህይወት ምን ለውጥ አመጣ የሚለው ነው። ስለዚህ ጉዳይ የተወሰኑ ወጣቶች ጋር በግምት ደውለን ነበረ። እንግዲህ ከነዛ ውስጥ አንዱ ብቻ ነው ምላሽ የሰጠን። እስቲ ወደ እሱ እንለፍ።
ከኮንስቲቱሽኑ ሲነሳ አሁን የኢትዮጵያ ህገ መንግስት 40 አንቀጽ ላይ የሚለው ራይት ቱ ፕሮፐርቲ ነው መሰለኝ። ይኸው ንብረት ላይ መብት እንዳለህ ይገልጻል። ግን ሆኖም የመሬት ባለቤትነት ማለት መሬት የህዝብ ሳይሆን እንደ መንግስት ተብሎ ይቆጠራል። ስለዚህ እንደኔ ይሄ በግልጽ መሬቱ የህዝብ ቢሆን ጥሩ ነው ብዬ ገምታለሁ። ሌላኛውም ደግሞ አሁን ፋብሪካዎች፣ መንገድ እብን መንገድ ሲሰራ የግድ የአንድ ሰው እርሻ መሬት ውስጥ የሚቋረጥ ከሆነ የራሱን የቻለ ካሳ ተከፍሎለት መሬቱ እሱ የሚበላበት ነው፣ የገቢ ምንጭ ነው። ስለዚህ ራሱን የቻለ ካሳ ቢከፍልለት ጥሩ ነው ብዬ ገምታለሁ። አለበለዚያ እድገት አይባልም፣ ይሄ ውድቀት ነው እንጂ።
Hello Jigjiga, hello Goday, hello Gabridahar, hello Dagaxbuur, hello Diridabe, hello Shimi. Gabina VOA, Gabina Gabina Gabina. Waxaad dhageysanaysaan Gabina VOA, Gabina Gabina Gabina.
ያው የኑሯችሁን ጉዳይ ከእናንተ በላይ የሚያውቅ የለምና ከእናንተ መስማት እንፈልጋለን። አሁኑኑ አስተያየቶቻችሁን በፌስቡክና በትዊተር አድርሱን። እንግዲህ የዓለም ገበያ በተለይ ከንግድ ስራ ውጭ የሆኑ ስጋቶችን የሚያጠኑ ተቋማት በቅርብ ወራት በኢትዮጵያ የተቀሰቀሱ ተቃውሞዎች በተለይ በኦሮሚያ ማለት ነው እና ሁከቶችን በቅርበት በመመልከት ላይ ናቸው። ጥያቄው ሁኔታው በኢትዮጵያ ምጣኔ ሀብት በተለይ ደግሞ የመዋለ ንዋይ ፍሰት ላይ የውጭ መዋለ ንዋይ ፍሰት ላይ ጫና ይኖረዋል የሚል ነው።
ትላልቅ የውጭ ኩባንያዎች ወደ ኢትዮጵያ በተለይ በኢንዱስትሪ ዘርፍ እንዲሰማሩ የኢትዮጵያ መንግስት ምቹ ፖሊሲዎችን ቀርጿል ሲሉ የኢንዱስትሪ ሚኒስትር ዴኤታ አቶ ታደሰ ኃይሌ ከሄኖክ ጋር ባደረጉት ቃለ ምልልስ አብራርተዋል።
በቅድሚያ አቶ ታደሰ ኃይሌ የኢትዮጵያ የኢንዱስትሪ ሚኒስትር ዴኤታ ለቃለ ምልልሱ እናመሰግናለን። ዛሬ የምንወያየው የውጭ የመዋለ ንዋይ ፍሰት በኢትዮጵያ የኢንዱስትሪ ዘርፍ ላይ ይሆናል። እንዲያው በአጠቃላይ ያላችሁ ፖሊሲ ምን እንደሚመስል አሁን ያለውን ሁኔታ ደግሞ በመግለጽ ቢጀምሩ።
እሺ፣ ለሀገራችን አዳዲስ ኢንቨስትመንቶችን እንዲመጡ ብሎም ለካፒታል አኩሚሌሽን ወይም ካፒታል አቅም ግንባታ እንደዚሁም ለቴክኖሎጂ ሽግግር እና የማኔጅመንት እውቀት ሽግግር እንደዚሁም የገበያ ትስስር በጣም ጠቃሚ እንደሆነ በግልጽ ያውቃል። ከዚህም ተነስቶ የውጭ ኢንቨስትመንት ጠቃሚ በሀገራችን እድገት ጠቃሚ ሚና እንደሚጫወት ያውቃል።
ከየት አካባቢ ነው? የትኞቹ ኩባንያዎችስ ናቸው በኢትዮጵያ የኢንዱስትሪው ዘርፍ መዋለ ንዋይ እያፈሰሱ ያሉት?
እንግዲህ በአሁኑ ሰዓት ታዋቂ የሆኑ ዓለም አቀፍ እውቅና ያላቸው በርካታ ባለሀብቶች ከተለያዩ ዓለማት ኢትዮጵያ ውስጥ እያተኮሩ ይገኛሉ። ከኤዥያ፣ ከቻይና፣ ከህንድ እንዲሁም ሌሎች የኤዥያ ሀገሮች፣ ከተርኪ በአሁኑ ሰዓት ደግሞ ከአሜሪካን ቢሆን ትኩረት አለ። ከአውሮፓ እንደ ሌሎቹ ባይበልጥም ማለት ነው። ስለዚህ በተለይ በአሁኑ ሰዓት ሀገራችን ከፍተኛ እውቅና ያላቸው ባለሀብቶች፣ የውጭ ባለሀብቶች እይታ ውስጥ ገብታለች።
እንግዲህ ኢንዱስትሪዎች ተሰባስበው የሚገኙበት ፓርክ እየተቋቋሙ እንደሆነ ገልጸዋል። ምን ያህል ናቸው? የትኞቹ ተጠናቀዋል? በስራ ላይ የሚገኙትስ የትኞቹ ናቸው? በየት አካባቢዎች ነው ያሉት?
መልካም። የጀመርነው እዚህ አዲስ አበባ በምስራቅ አካባቢ የሚገኘው የቦሌ ለሚ ኢንዱስትሪያል ፓርክ ተብሎ የሚጠራው ነው። አሁን የቦሌ ለሚ ሞር ኦር ለስ ተጠናቆ ሁሉም የኢንዱስትሪያል ቦታዎች ኦኩፓይድ ሆኗል። አሁን በሁለተኛ ደረጃ ተግባራዊ የሆነ ያለና በፍጥነት እየሄደ ያለው ሐዋሳ የሚገኘው የኢንዱስትሪያል ፓርክ ነው። እንግዲህ ሐዋሳ የሚገኘው የኢንዱስትሪያል ፓርክ ስራው ከተጀመረ ወደ 6 ወር ይሆናል።
እንግዲህ እነኚህ የኢንዱስትሪ ፓርኮች የተለያዩ የውጭ ኩባንያዎችም መጥተው እንዲሰሩ በመንግስቱ በተቀረጹ ፖሊሲዎች መሰረት ኩባንያዎቹ መጥተው በሀገሪቱ ውስጥ እንዲሰሩ የሚያመቻቹ ናቸው። እንግዲህ ይሄ የሆነበትንም ሁኔታ አስቀድመው ሲያስረዱ ምቹ የሆነ አንደኛ እነኚህ ኩባንያዎች ወደ ኢትዮጵያ በሚመጡ ጊዜ ብዙ ነገሮችን አጥምተው ነው የሚመጡት። የፖለቲካ መረጋጋትን፣ ሰላምን፣ የተቋማት ቅልጥፍና እና ደግሞ የአስተዳደር ሁኔታን ይመለከታሉ። እንደው እነዚህን ሁኔታዎች በምናጠና ጊዜ ይሄ ፖለቲካል ቢዝነስ ሪስክ የሚሉት ምንድን ነው የምታደርጉት ይህንን ዝቅ ለማድረግ እናንተ?
እንግዲህ ይህንን በራሱ ይሄ ኢንዱስትሪያል ፓርክ እነዚህ ሁሉ ቅድም ያልካቸውን ስጋቶችን የሚቀንስ ነው። አንደኛ አንድ ቦታ በመሆን እንግዲህ ቦታ ፍለጋ ከአንድ ቦታ ወደ ሌላ ቦታ እየዞሩ ጊዜ ከሚያጠፉ ሴኪር በሆነ ቦታ ያለ ምንም ውጣ ውረድ ቦታ ያገኛሉ ማለት ነው። ኢንቨስትመንቱን አፕሩቭድ እንደሆነ ወዲያውኑ ወደ ስራ እንዲገቡ ይሆናል። ሁለተኛ እዛው ቦታ ሁሉም ፋሲሊቲስ መብራት፣ ውሃ፣ ቴሌኮም እና ደግሞ ከሁሉም በላይ የቆሻሻ ማስወገጃ ሁሉም አንድ ኮመን ትሪትመንት ኖሮ ፍሳሽ ወደዛ እየሄደ የሚጠራበት መንገድ እና ሁሉም እንደ አንድ አካል ማለት እና ደግሞ እንዳልከው ፖለቲካል ሪስክ ተብሎ የሚገመቱት እና ናን ኮመርሻል ሪስክስ ተብለው የሚታሰቡት ሁሉ በዚሁ መልክ በዚሁ አፕሮች ሃንድል ይሆናል።
ይህንን ሁኔታ አስመልክቶ ሰሞኑን በኦሮሚያ የተቀሰቀሱ ሰልፎች ተንተርሶ አንዳንድ ለኢንዱስትሪ የተከለሉ አካባቢዎች ላይ ድንጋይ የመወርወር የመሳሰሉት ሁኔታዎች አሉ። ይሄ ምናልባት የኢንዱስትሪ ፖሊሲያችሁ ላይ የሚያሳድረው ተጽዕኖ ይኖራል ብላችሁ ታስባላችሁ?
ይሄ ሰሞኑን ኦሮሚያ አካባቢ የታየው ሁኔታ አንድ ኢቨንት ነው። ዝም ብሎ ስፖንታኒየስ የሆነ ኢቨንት እንጂ መሰረት ያለው እንቅስቃሴ አይደለም። ይሄ ኢቨንት ደግሞ ያው ሁላችን እንደምንገነዘበው በሆነ መልካም አመለካከትና የልማት እንትን በሌላቸው ጥቂት እና አሳሳች በሆነ መልክ ወጣቱን ሚስጋይድ በማድረግ የተፈጠረ ዘላቂነት የሌለው የአንድ ጊዜ ኤቨንት ነው።
ስሜ ልንገራችሁ ስሜ ማነው? ጋምቢና ቢኦኤ
አቶ ታደሰ ኃይሌ የመንግስታቸውን ፖሊሲ ያብራሩበትን ቃለ መጠይቅ ሰምተናል። ቆየት ብለን ደግሞ በኦሮሚያ የተቀሰቀሰው ተቃውሞ በውጭ መዋለ ንዋይ ፍሰት ላይ ምን አይነት ጫና ሊያሳድር እንደሚችል ይገልጹልናል። እሳቸው እንደሚሉት ተጽዕኖ የለም ነው የሚሉት። ከምሽቱ 1:45 ሊሆን ነው። አሁን የሙዚቃ ሰዓት ነው። ስለ ሙዚቃ ሲወራ ደግሞ ዲጄ ፋትሱ እዚህ ስቱዲዮ ይገኛል። ዲጄ ምን ይዛል ዛሬ?
ዛሬ እንግዲህ ያዘጋጀሁላችሁ ሙዚቃ አንዳኝ ኃይሉን ነው። ለካ ዳሬ ሀገሬ ለካ ዳሬ የሚለውን ነው። ከአዲሱ አልበሙ ላይ የመጨረሻ አልበሙ ላይ እንጋብዛችኋለን። ጋቢና ቪኦኤ
እናመሰግናለን። ዲጄ ነገ ጋቢና ሙዚቃ አለ።
በትክክል
ዝግጅታችን ምንድን ነው የሚሆነው? በዚሁ አስተዋውቀን።
ነገ እንግዲህ
ትዝታ ነው
ስለ ትዝታ ነው የምናወራው። ትዝታ ሙዚቃዎች እንጋብዛቸዋለን።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በኦሮሚያ ሲካሄዱ የቆዩና አሁንም የቀጠሉ ሰልፎች በውጪ ሀብት ፍሰት ላይ ሊኖራቸው የሚችለውን ጫና እንዲተነትኑልን አሁን ቀጠል አድርገን የምጣኔ ሀብት ባለሙያ ጋብዘናል።
ዶክተር አክሎክ ቢራራ የዓለም ባንክን ጨምሮ በተለያዩ ተቋማት ከ30 ዓመታት በላይ ያገለገሉ የልማት ምጣኔ ባለሙያ ናቸው።
ዶክተር አክሎክ እንደሚሉት በአሁኑ ወቅት አጠቃላይ የሆነ ግምገማ ለመስጠት የሚያስችሉ አሃዞች ስለሌሉ የኦሮሚያ ተቃውሞ በኢትዮጵያ የውጭ ሀብት ፍሰት ላይ ሊኖረው የሚችለውን ተጽዕኖ ለመገምገም በጣም አስቸጋሪ ነው። ሆኖም ዘለቄታ ያለው ልማት ለማምጣት ሶስት ነገሮች ሊሟሉ ይገባል ይላሉ።
አንደኛ፣ የፖለቲካ አመራሩ ድምፅ የሚሰጥ ተሳትፎን የሚያጠናክር ባለቤትነትን የሚያጠናክር ነው ወይ የሚል ጥያቄ ሁሉም አገሮች ለምሳሌ ኔፓል፣ ቬትናም፣ ቀደም ሲል ታይዋን፣ ሲንጋፖር፣ ሌሎችም ቦታዎች በአፍሪካ ውስጥ ቦትስዋና፣ ሞሪሸስ የመሳሰሉ ሀገሮች የታየንትን ነው። የፖለቲካ አመራር አሳታፊነት፣ ድምፅ አስተናጋጅነት የሚል ሁለተኛው፣ የትም ሀገር ቢሆን ያገዛዙ ሁኔታ የሚለየው አጎልማሽ የሆነ ፖሊሲ አለ ወይ እና ሶስተኛው ከዚህ ጋር ተያይዞ የሚታየው የተቋማት ጥራት፣ ቅልጥፍና፣ ህዝብን አገልጋይነትና ተሳትፎን አጠናካሪነት የሚሉ ናቸው። እነዚህ በጣም መሰረታዊ የሆኑ ጥያቄዎች ናቸው።
የውጭ ኢንቨስትመንትን በተለይ አሁን ላይ ቁጭ ብለን ይህን ያህል ይጎዳል፣ ይህን ያህል አይጎዳም ለማለት መረጃ ማሰባሰብ ያስፈልጋል። ስለዚህ እሱን አናደርግም። ግን ልናደርግ የምንችለው እንደዚህ አይነት ሁኔታዎች፣ ተቃውሞዎች በተቀሰቀሱባቸው ሌሎች አገሮች ከአፍሪካም እነ ናይጄሪያን መጥቀስ እንችላለን። የህንድ ገበሬዎችን እንቅስቃሴ ማየት ይቻላል። ከሌሎች ሀገሮች እንዴት ተወጡት? እንዴትስ ለውጥ አመጡ?
ዋናው ጥያቄ እሱ ነው። እንግዲህ ፖሊሲ ያልኩበትም ዋናው ምክንያት ይሄ ነው። በልምድ በሚታይበት ጊዜ እጅግ በጣም ጠቃሚ የሚሆነው የባለቤትነት ጥያቄ አለ። እንዲሁ የወደቁ ሀገሮችንን በላቲን አሜሪካ በተለይ ካሪቢያን፣ መካከለኛው የደቡብ አሜሪካ ክፍል እና ሌሎች በሚታዩበት ጊዜ ባለቤትነት እጅግ በጣም ቁልፍ መሆኑን ያሳያል። ይሄ ኢንዲጂነስ ወይም ደግሞ የአገሩ ባለቤት ተጠቃሚ መሆኑ፣ አገሩ የዚህ የውጭ ኢንቨስትመንቱ ባለቤት መሆኑ። ለምሳሌ ማዳበሪያ ይሰራ ይባል እና ሞንሳቶ የሚባለው ድርጅት ማዳበሪያ ሊሰራ ይምጣ ይባል፣ ያነ ማን ነው በባለቤትነት የሚያዘው የሚለውን ጥያቄ ደቡብ ኮሪያኖች፣ ታይዋን፣ ሲንጋፖር፣ ቦትስዋና መልሰውታል። ይኸው ምንድን ነው? የውጭ ኢንቨስትመንት በሚመጣበት ጊዜ አጋርነት ወይም ተሳትፎ እጅግ በጣም ቁልፍ ነው፣ ወሳኝ ነው የሚል ነው። ግጭት የሚፈጠርባቸውን ቦታዎች ብንወስድ ለምሳሌ እንደ ሞዛምቢክ ያለ ወይም ደግሞ ማዳጋስካር የመሳሰሉትን ሀገሮች ብናያቸው ግጭቱ የሚከሰተው ባለቤትነት ሙሉ በሙሉ የውጭ ተጠቃሚዎችና በውስጥ ያሉ የጥቂት ተጠቃሚዎች ባለቤትነት ከፍተኛው ሚና በሚይዝበት ጊዜ ነው። እነዚህ ሀገሮች ያደረጉት ለምሳሌ ቦትስዋና ያደረገችው ምንድን ነው? እንቁ ታመርታለች። እንቁ ማምረቱ አይደለም እኮ፣ እንቁማ የተፈጥሮ ሀብት የቦትስዋና ሕዝብ ነው። ነገር ግን አጠቃቀሙ ላይ ነው ዋናው ቁልፍ። ደቡብ ኮሪያ የሚያደረገችው የአገሯን የራሷንን የውስጥ የማምረት አቅም ለማሳደግ በትምህርት ላይ እጅግ በጣም ሰፊ እና ጥልቀት ያለው ኢንቨስትመንት አደረገች። ቪየትናምን ብንወስድ የእርሻ ምርቷን ለማሳደግ ስትል የእርሻ ፖሊሲውን፣ የመሬት አያያዝ ፖሊሲውን ለውጣለች። ስለዚህ የፖሊሲ ለውጥ እጅግ በጣም አስፈላጊ ነው ማለት ነው።
ልክ ነው። እንግዲህ የፖሊሲ ለውጥ አስፈላጊ እንደሆነ አስቀድሞም የገለጹት ነው። እንዲያው ባጭሩ ኢትዮጵያ ምን አይነት ለውጥ ማድረግ አለባት ይላሉ?
እኔ አንዳንድ ጥናቶች አድርጌያለሁ። ለምሳሌ በኢትዮጵያ ውስጥ እጅግ በጣም አሳሳቢ የሆነው የመሬት ነጠቃና ቅርሚት ጉዳይ ነው። የመሬት ባለቤት ህዝብ ነው በሚባልበት ጊዜ ህዝቡ ተሳትፎ አለው ማለት ነው። ስለዚህ የመሬት ባለቤትነት በህግ ታውቆ ህዝብ የመሬቱ ባለቤት መሆን ይኖርበታል። አንዱ የፖሊሲ ለውጥ መሆን ያለበት እንዲሁ በይስሙላ በህዝብ ስም መሬቱን እኛ መንግስት ያስተናግደዋል የሚለው አዋጣም። አሁን ያለው ቀውስ እኮ ባለቤትነቱን ማን ይዞታል የሚለው ነው። ስለዚህ ግልጽነት ባለው ኃላፊነት ባለው ተሳትፏዊ በሆነ መንገድ ፖሊሲ ለውጡ ህዝብን የሚያገለግል መሆን ይኖርበታል። እድገቱ በህዝብ የኑሮ መሻሻል ላይ መሰረት ይኖርበታል እና ይሄ አንዱ የፖሊሲ ለውጥ አስፈላጊ ነው የምለው ለዚህ ነው። የተፈጥሮ ሀብት ብቻውን አንድ አገርን ሊያለማ አይችልም። የተፈጥሮ ሀብቱ ለማን ያገለግላል? ለአገር ልማት ይውላል፣ ለህዝብ ህይወት መሻሻል ይውላል፣ የስራ እድሎችን ይፈጥራል የሚለው እንትን ነው በጣም አከራካሪ ሆኖ የሚታየው በኢትዮጵያ ውስጥ። እኔ የማሳስበውና አደራ የምለው ይሄ መንግስት እንዲያስብበት የምፈልገው ምንድን ነው፣ ህዝቡ ተሳታፊ መሆን ይኖርበታል። ድምፁ እንዲሰማ ያስፈልጋል። ወጣቶች ፊት ለፊት የሚያዩት ምንድን ነገር ነው? አብዛኛው እኮ የሚከራከረው በኦሮሚያ የሚሞተው በጎንደር የሚሞተው እኮ ወጣቱ ትውልድ እኮ ነው። ወጣቱ ትውልድ ፊት ለፊት የሚያየው ምንድን ነው? ይሄ ፋክተሪ አለ፣ ፋብሪካ አለ ይላል። ይሄ እርሻ አለ ይላል። ይሄ እርሻ ግን ለእኔ ምን አስገኘልኝ ብሎ ነው የሚጠይቀው። ስለዚህ ፊት ለፊት የሚታየውን ነገር ሊካድ አይችልም። ያነ የሚመረተው ነገር በባለቤትነት የያዘው ማን ነው? ከእድገቱ ጥቅም የሚያገኘው ማን ነው የሚለው የፖሊሲ ጥያቄ ነው፣ የፖለቲካ ጥያቄ ነው። ይህንን ልንወጣው መቻል ይኖርብናል። ይቻላል ደግሞ ብዬ እገምታለሁ።
በጣም ነው የማመሰግነው ዶክተር አክሎግ ቢራራ።
እግዜር ይስጥልኝ።
ሶራረን ጋቢና ቪኦኤ
ሽርን ጋቢና
ብላሻንጉል 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 ዘጋቢና ዘጋቢና ብላሻንጉል
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው፣ ጋቢና ቪኦኤ። በነገራችሁ ላይ ዝግጅቶቻችንን በ19 ሜትር ባንድ በ15580 ሾርት ዌቭ 2 ላይ ነው፣ ሾርት ዌቭ 2 ላይ በ15580 ኪሎ ሄርትስ በአጭር ሞገድ ላይ ታገኙናላችሁ። እንዲሁም በ49 ሜትር ባንድ በ6080 ከምሽቱ 1 ሰዓት ተኩል ጀምሮ ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንገኛለን።
አሁን የኢትዮጵያ የኢንዱስትሪ ሚኒስትር ዴኤታ አቶ ታደሰ ኃይሌን እናስገባ። አስቀድሞ የመንግስታቸውን ፖሊሲ አብራርተዋል። በኦሮሚያ የተቀሰቀሱ ሰልፎች በምጣኔ ሀብት በተለይም የኢንዱስትሪ ዘርፉ ምን አይነት ተጽዕኖ ይኖራቸዋል? አቶ ታደሰን እንስማ።
አሁን ለምናካሄደው ትልቅ ስራ ምንም መሰረት የሌለው ነገር ነው ነገር ግን በኢትዮጵያ ደህንነት እድገት የማይፈልጉ ሰዎች ይህንን የሌለ ቅርጽ እየሰጡ አይደለው ምን እንደሚያገኙ።
የማህበረሰብ ተጠቃሚነት በኢንዱስትሪ ልማት ዙሪያ በጣም ወሳኝ እንደሆነ ሁሉም የሚስማማበት ጉዳይ ነው እና ማህበረሰቡ በስራም ሆነ በተለያዩ ሁኔታዎች የሚጠቀምበትን መንገድ ለማመቻቸት ምን እየሰራችሁ ነው?
እሺ፣ ይህን ችግር ለመቅረፍ በዋናነት ህዝቡ ራሱ እንዲወያይበትና ራሱ እንዲቀርፈው ነው እየተደረገ ያለው። ምክንያቱም ህዝብ በጣም ትክክለኛ ዳኛ ነው። ህዝቡን ሙሉን ሁኔታ አውቆ በእውቀት ላይ የተመሰረተ ውሳኔ ወስኖ ይህንን ከርብ እንዲያደርገው ለህዝቡ ተሰጥቶ ህዝቡም ባደረገው ከፍተኛ ወይም ተከታታይ ውይይቶች ጉዳዩ እየተቀረፈ እንዳለ ነው የሚታወቀው። እንግዲህ ይህን ብዬ ወደ መጨረሻ ጥያቄ ማህበረሰብ ተጠቃሚነት ምን እየተደረገ ነው የተባለው፣ አፍተርኦል የማህበረሰብ ተጠቃሚነት አንዱ የልማታችን ግብ ነው። ህብረተሰባችን በርካታ ወጣት የሀገራችን ህዝብ ያው በትምህርት ውስጥ ይገኛል። ከሁሉም በላይ ማህበረሰባዊ ተጠቃሚ እንዲሆን ሀገራችን ትምህርት በሁሉም የኢትዮጵያ አቅጣጫዎች እንዲሰጥ ለሁሉም ክፍት እንዲሆን የተደረገው ጥረት አሁን ኢትዮጵያ ውስጥ ያለ የኢንሮልመንት ሬት ወደ 94% በላይ ሆኗል። ይህም ሲባል በአማካኝ በአጠቃላይ በሀገር ውስጥ ገጠር፣ ከተማ እና ደግሞ አርብቶ አደር ሁሉ ያካተተ ቁጥር ነው። ስለዚህ ጠቅላላ የልማታችን እንቅስቃሴ መላ ህብረተሰብ ያሳተፈና ተጠቃሚ የሚያደርግ ስትራቴጂ ነው እንጂ የተወሰኑ ሰዎች የሚጠቅም አይደለም። ስለዚህ ኢንዱስትሪ ፖሊሲያችንም ይኸው ነው። ኦፍኮርስ ምንድን ነው የውጭ ኢንቨስትመንት ጠቃሚ ነው፣ ነገር ግን የሀገር ውስጥ ኢንቨስትመንት ደግሞ እኩል ኢምፖርታንት ነው። እነዚህ ሁለቱ ተቀናጅተው ነው መላው ማህበረተሰብ ተጠቃሚ የሚሆንበትን እንቅስቃሴ ማድረግ የምንችለው። ገጠር ሁሉ ኢንዱስትሪላይዝ ለማድረግ ፕሮግራም ተቀርጾ ከክልሎች ጋር ተያይዘን
እየሰራችሁ ነው?
ኮራይተን እየሰራን ነው።
አቶ ታደሰ ኃይሌ የኢትዮጵያ የኢንዱስትሪ ሚኒስትር ዴኤታ ለሰጡኝ ማብራሪያ አመሰግናለሁ።
እሺ፣ እኔም በጣም አመሰግናለሁ።
እንግዲህ የዛሬው የጋቢና ቪኦኤ ጉዞ በዚሁ ሊጠናቀቅ ነው። ከዛ በፊት ግን ዲጄ ፋትሱ አንድ ሙዚቃ ሊጋብዘን ተሰናድቷል።
በማስከተል እንግዲህ የመጨረሻው ሙዚቃ አድርጌ የመረጥኩላችሁ የአቢ ላቀው ሙዚቃ ነው። አዲስ ሙዚቃ ነው፣ የኔ አበሻ ይሰኛል። በዚህ ሙዚቃ አቢ ላቀው ብዙ ጊዜ በቪዲዮ ክሊፖቹ አስተዋወቃለች። በሙዚቃ
ብዙ ሰው ነው ያየው
እና ይኛውም ብዙ ሰው አይተውታል እና ለኮራ አዋርድም ታጭታለች።
እንኳን ደስ ያለሽ አቢ ላቀው። እኛም በዚሁ እንሰናበት አይደለም መስታወት ስናስተናግዳቸው ያመሸ ነው ሄኖክ ሰማእግዜርና
መስታወት አረጋው ነ
ዲጄ ፋቱ አብሮን አምሽቷል። ጽዮን ግርማም እዚህ ዝግጅቱን ስትመራ ነው ያመሸችው። እናመሰግናለን። ወደ ሙዚቃው
This program has come to you from the Voice of America, Washington.